ለመሆኑ የግጭትና በጥብጥ ዜና እንዴት ይዘገባል? ዜናና የግል አስተያየት እነትና ስሜት በግጭቶች ዜና በርግጥ ቦታቸው ምን ይሆን? በቅርቡ በኢትዮጵያ በተደጋጋሚ የደረሱትን ግጭቶችና በንጹሃን ዜጎች ላይ የደረሱ ዘግናኝ ድርጊቶች ጨምሮ የመደበኛ መገናኛ ብዙሃን ሚና እንዲሁም የማህበራዊ ሚዲያውን ተጽዕኖች እንመረምራለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን
ተሻገር ሰራው ባላለሁ አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት አስተማሪ ነኝ።
አመሰግናለሁ። እኔ ቴዎድሮስ ወርቅአለማ ወርቅነህ ባላለሁ ኦሃዮ ክፍለ ግዛት የሚገኘው ኬንት ስቴት ዩኒቨርሲቲ ረዳት ፕሮፌሰር ነኝ። የሚዲያ ኮሙኒኬሽን ጋዜጠኝነት ትምህርቶችን ነው የማስተምረው።
መልካም። ለትውውቁ አመሰግናለሁ በድጋሚ። እዚህ አጠገቤ የስራ ባልደረባዬ እንዲሁም ማኔጂንግ ኤዲተሬ ትዝታ በላቸዋለች። ድምፅሽን ታሰሚ ለአድማጮች ትዝታ።
እሺ፣ አመሰግናለሁ። እንግዶቻችንን አመሰግናለሁ። አንተንም አመሰግናለሁ አሉላ፣ ይህን ፕሮግራም ለማዘጋጀት ስለተነሳሳ
አመሰግናለሁ። ትዝታ፣ ጊዜያችን በያዝነው ርዕሰ ጉዳይ ላይ ብዙ የሚያወያይ ይመስላል። ዋናውን የውይይታችንን ትኩረትና በውይይታችን የምንፈትሻቸውን ጭብጦች በመጠኑ ላስተዋውቅ። ግጭት በተቀሰቀሰበት ብጥብጥ በበዛበት ቦታና ጊዜ የጋዜጠኛውና የመገናኛ ብዙሃን ሚና ምንድን ነው? የአድማጭና የተመልካችን እንዲሁም የአንባቢ ሚና በዝርዝር እንመለከታለን። እስኪ አሁን ከመሰረታዊው ጭብጥ ብንነሳ፣ ግጭቶች የሚዘገቡበት አዘጋገብ ከወትሮው የዕለት ተዕለት የዜና አዘጋገባችን በምን እንደሚለይ፣ ምን ልዩ ትኩረት እንደሚሻ እንዲሁም የአሳሳቢነትም ከምን እንደሚመነጭና የምንከተለውን መሰረታዊ አሰራርና የሙያ መርሆች ምንድነው የምንከተለው እንደ ጋዜጠኛ ከመሰረታዊ ጥያቄዎች ባሻገር። ዶክተር ተሻገር እርሶን አስቀድም።
ልክ ነው። የዕለት ተዕለት ዘገባ ወይንም ደግሞ ዘወትር ጋዜጠኛው የሚዘገብበት አኳኋንና ግጭቶች ባሉበት ማህበረሰብ ውስጥ ወይንም ደግሞ ወደ ጥልቅ ግጭት ሊቀየሩ የሚችሉ ችግሮች ባሉበት ማህበረሰብ ውስጥ ጋዜጠኛው የሚኖረው ኃላፊነት ልዩ ልዩ ነው። የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊ መርህ ነው። በኃላፊነት ስሜት ነው መዘገብ ያለበት። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ለምንድን ነው እንደዚህ የሚባለው? ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ የሚዘግበውን ዘገባ መዘገብ ያለበት። ለምሳሌ የሚነገረው ነገር ወይንም ዘገባው በማህበረሰቡ ላይ ጉዳት ያደርስ እንደሆነ ማመዛዘን መቻል አለበት። ከወትሮው ለየት ባለ ሁኔታ ዜና ከሚጠይቀው ፍጥነት ገታ ተደርጎ፣ ምክንያቱም ምንድነው ጋዜጠኝነት እውነቱን አቅርበው በፍጥነት አቅርበው ነው። ደግሞ ፍጥነት በጣም ያስፈልጋል፣ እውነቱንም በጥራት ማቅረብ ያስፈልጋል። እዚህ ጋር ግን እንደወትሮው ልንራመድ ያስቸግረናል። አንዳንድ ጊዜ በአንድ አርታኢ ወይንም ደግሞ የዜና ኤዲተር ሊሰራ የሚችለው ስራ አወዛጋቢ ጉዳዮች ሲያጋጥሙ የዘገባው ውጤት አሉታዊ ተጽዕኖ ሊኖረው የሚችል ከሆነ ሰብሰብ ብሎ በውይይት ጉዳትና ጥቅሙን ለይቶ ዘገባውን የማቅረብ ደረጃ ላይ ልንደርስ እንችላለን። ይሄን ያሳየው የግጭት አዘጋገብ ከዕለት ተዕለት ዘገባ ለየት ያለ መሆኑ ነው። በግጭት ማህበረሰቦች ውስጥ ወይንም ደግሞ ተደጋግሞ ግጭት በሚታይባቸው ጥልቅ የሆነ ቅራኔ በሚታይባቸው ማህበረሰቦች ውስጥ ደግሞ የበለጠ ጥንቃቄ ማድረግ ይሻል። ይህ ጥንቃቄ ግን በዘፈቀደ እንደ ግለሰቡ ተጽዕኖና ፍላጎት ብቻ መደረግ ያለበት ነገር ሳይሆን በተቋም ደረጃ፣ በመገናኛ ብዙሃን ደረጃ ግልጽ የሆነና ለአሰራር የሚያመች የጋዜጠኛውንም አቅም ሁልጊዜ መደበኛ የሚያደርግ የአርትዖት መመሪያም ጭምር ያስፈልገዋል። ምክንያቱም በእያንዳንዱ የመገናኛ ብዙሃን ተቋም ውስጥ የምናየው አሰራር በአጠቃላይ የጋዜጠኝነት መርህ የሚመራ ነው። በተለይ አሁን በእኛ ሀገር ባለው ሁኔታ ማለት ነው። ነገር ግን የእኛ ሀገር የዘገባ ሁኔታ በተለይ እንደ አሁኑ ባለ ፖለቲካዊ ሁኔታ ውስጥ በተለመደው የጋዜጠኝነት መርህ መራመድ በጣም አስቸጋሪ ስለሚሆን ግጭትን ከመዘገብ አንጻር የተቃኙ ኃላፊነትን ለመወጣት የሚያስችሉ የመገናኛ ብዙሃን የአርቶት ፖሊሲዎች ጭምር ያስፈልጉናል ማለት ነው። ስለዚህ ጉዳዩ የአንድ ባለሙያ ጋዜጠኛ ብቻ ሳይሆን የብዙ ጋዜጠኞች የህብረት ስራና የተቋም ኃላፊነትም ጭምር ይሆናል ማለት ነው። ይህም የግጭት አዘጋገብን ከዕለት ተዕለትና ከወትዋዩ የጋዜጠኝነት ስራ የተለየ ያደርገዋል ማለት ነው።
መልካም። በርከት ያሉ ሀሳቦችን አንስተዋል ዶክተር ተሻገር፣ እንድትቀባበሉ በመሃል ጣልቃ እንገባል። ይሄ በርግጥም ከወትሮ ከዕለት ተዕለት ዘገባዎች የተለየ ምን ያህል ልዩ ጥንቃቄ እንደሚፈልግና ኃላፊነቱ ምን ያህል ከፍ እንደሚል ከአንድ ጋዜጠኛም በላይ መሆኑን በተፈጥሮ ጋዜጠኝነት በህብረት የሚሰራ ነው። በዚህ ጊዜ ደግሞ ይልቁንም የተለየ ሁኔታ መጠየቁን አሳይተዋል። በዶክተር ተሻገር የተባሉ ሀሳቦች ድግግም እንዳይኖር ማስቀረት ይቻላል። እስኪ በተመሳሳይ ዶክተር ቴዎድሮስ እርሶም የግጭት አዘጋገብን መሰረታዊ ሀሳቦች በተመለከተ።
እውነት ነው ዶክተር ተሻገር በጣም በርከት ያሉ ሀሳቦችን ትተዋል። የግጭት አዘጋገብ የዕለት ተዕለት አዘጋገብ በዋነኝነት የሚለይበትና አይ ቲንክ ጥንቃቄም የተለየ የሚፈልግበት ምክንያት አንዱ የሰው ልጅ ህይወት ኢንቮልቭ የሚያደርግ በመሆኑ ነው። እንደሌላው አይነት ጋዜጠኝነት በዛሬው ዕለት ይሄ አዲስ ድልድይ ተመረቀ ወይም ደግሞ በዚህ አካባቢ ይህን የመሰለ አዲስ ስታዲየም ተከፈተ ከሚሉ ዜናዎች ለየት የሚያደርገው ነገር አብዛኛው አድማጭ በአንድ አካባቢ የተከሰተ ግጭትን በአካል ተገኝቶ ሳይሆን በመገናኛ ብዙሀን አማካኝነት የሚሰማው በመሆኑና እነኝህም ደግሞ የመገናኛ ብዙሀን አካላት የሚጠቀሟቸው ጋዜጠኞች ስለሆኑ የጋዜጠኛውን ሚና ይህንን ዜና በማሰራጨት በጣም በጣም ከፍ ያደርገዋል፣ ጉልህ ሚና ይጫወታል። ዜናው የሚዘገብበት መንገድ፣ ዜናው ፍሬም የሚደረግበት መንገድ፣ እነኚህ ሁሉ ሌሎች ሰዎች በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ደግሞ ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳድ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያሉ የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ እጅግ በጣም ከፍተኛ ነው እና በዚህ ዙሪያም ያለው ስልጠና በዚህ ዙሪያ ያለው ዝግጅነት በተለይ ደግሞ እንደኛ ሀገር አሁን ባለንበት ሁኔታ ከመቼውም ጊዜ የበለጠ አስፈላጊ ስለሆነ ይህንን ከግንዛቤ አስገብቶ እንደ ሌላው አይነት ዜና ሳይሆን የሰው ልጅ ሕይወትን ሊወስን የሚችል ስለሆነ በቅርቡ ጊዜም በጣም በብዙ ተጨባጭ ምሳሌዎች ያየነው ነው። ለየት ያለ ብቻ ሳይሆን ልዩ ክትትል፣ ልዩ ዝግጅት፣ ልዩ ስልጠና የሚያስፈልገው የጋዜጠኝነት ዘርፍ።
መልካም። የዕለት ተዕለት ስራዎችን ወደሚመለከተው እንሄዳለን። በተለመደው የትህትና መንገድ አንቱ ብዬ ጀምርኩ። ትዝታ እንግዲህ የሙያ አጋሮቻችንም ናቸው፣ መምህራንም ቢሆኑ ጋዜጠኞች ናቸው። ብዙ ጊዜ የኪነ ጥበብ ሰዎችና ጋዜጠኞችን ስናናገር ቀረብ ለማድረግ እንሞክራለን፣ አንተ እንላለን። እርግጠኛ አይደለም የእናንተን ፍቃድ ይጠይቃል።
እኔ አንተ ብትለኝ መርጣለሁ።
እንደ ተመቸህ አሉላ።
በተለይ ወጣቶች ከሆኑ ለምንድን ነው አንቱ ምን?
ወጣትነት እንኳ ይቆየ
ይቆይ።
ዶክተር ተሻገርን ረጅም ጊዜ ነው የማውቀው። እንግዲህ የጋዜጠኛ ነገር ቀረብ ያለውን ስሜት አስፈላጊም ነው። እንደ ወዳጅ እንደ ጓደኛም ረጅም ጊዜ የማውቀው ነው። ምንም እንኳን ጊዜው ቢራራቅም አንቱ ብዬ ልልብ ምችልበት እድል የለም።
ይባላል ጋዜጠኛ አንቱ አይባልም ይባላል። ለምን እንደሆነ እንጃ።
እሱም ባይሆን በኋላ ላይ ማንሳታችን አይቀርም። ትዝታ ወደ አንቺ ልምጣ። በዶክተር ተሻገርና በዶክተር ቴዎድሮስ የተባሉትን ተመልክተናል። መሰረታዊ ሀሳቦችን አንስተዋል። ዛሬ ይሄ ነገር በሀሳብ ብቻ የሚነሳ መሆኑ ያበቃ ይመስለኛል። ቤታችን ገብቷል። የግጭቶች አዘጋገብ ብቻ አይደለም፣ ግጭቶች የተለምዶ የዕለት ተዕለት አጋጣሚዎቹ ደግሞ እየተቀየሩ ነው እና ኢትዮጵያ ውስጥ ያሉ ሁኔታዎች ምናልባትም መቼም ጠብቀን ከምናውቀው ውጪ የመሰከርንበት ጊዜ ነው እና እነኚህ ድርጊቶች እነኚህ ሁኔታዎች ሲመጡ የምንዘግብበት መንገድ ከነ ኃላፊነቱ እንግዲህ በአገር ውስጥ ያሉትን መገናኛ ብዙሃን ይመለከታል። አዲስ ጊዜ መጥቷል። ሶሻል ሚዲያውን ይመለከታል። ሊያመጣ የሚችለውን የተባባሰ ሁኔታ ከግምት አስገብተን እስኪ ከዚህ ንጠቂ ዶክተር ተሻገር እና ዶክተር ቴዎድሮስ ያሏቸውን ሀሳቦች ይዘሽ ወደ ኢትዮጵያም ወደሚያስገባን እንስለቅ።
እሺ አሉላ፣ አመሰግናለሁ። ሁለቱም እንግዶቻችን ዶክተር ተሻገርም እንዲሁ ዶክተር ቴዎድሮስም ያነሷቸው ነጥቦች በጣም ጠቃሚ ናቸው። ዶክተር ተሻገር መጀመሪያ ሲገልጹት ጋዜጠኝነት ኃላፊነት እንዳለበት፣ ጋዜጠኝነት ራሱ ሙያው ኃላፊነት ነው፣ ተጠያቂነት እና እውነት የሚሉ ቃላት ሁል ጊዜ አብረው ከጋዜጠኛው ጋራ የሚሄዱ ስለሆኑ ያ ጥብቅ ከግንዛቤ መግባት አለበት። ስራችንን በመንሰራበት ጊዜ ወይንም የሌሎችንም ስራ በመንመለከትበት ጊዜ ሌላ ደግሞ አሁን በወቅቱ በአገራችን ያለው ሁኔታ የሰው ህይወት ብቻ አይደለም በግጭቱ ምክንያት የሰው ህይወት የሚጠፋ ብቻ ሳይሆን የሀገር ደህንነትም አደጋ ላይ የወደቀበት ጊዜ ነው። ስለዚህ ከመቼውም ጊዜ የበለጠ ጋዜጠኞች ከስሜት ነጻ የሆነ እንዲሁም በተጨባጭ ስለ ሁከቱና ስለ ግጭቱን ብቻ ሳይሆን ማህበረሰቦቹ ከግጭት በፊት ምን ያገናኛቸው ነበር? ምንድነው ዋጋቸው እነዚህ ማህበረሰቦች የሚሉ ዘገባዎች ላይ ብናተኩር አንደኛ ለማስታወስም ይረዳል፣ ህዝቡንም ግጭት ማብረድም ይቻላል። በነገራችን ላይ ግጭት ማብረድ ዜና ሳንሱር ማድረግ አይደለም። ግጭት ማብረድ አንዱ የሐላፊነት አካል ነው። ግጭት በመናበርድበት ጊዜ ደግሞ ውነትን በሳተ መንገድ አይደለም። ነገር ግን በቃላት አጠቃቀሞቻችን ከሁሉም በኩል ሚዛናዊ የሆነ ዘገባ ለማቅረብ በመሞከር ከግጭቱ በላይ የሆኑ ቅድም እንዳልኩት ህብረተሰቡ በጋራ የሚጋራቸው ነገሮች ላይ ወንታዊ የሆኑ ነገሮች ላይ አጉልቶ በመስራት አንድን ማህበረሰብ በተለይም አሁን እንዳልነው አገራችንን ለመታደግ ይቻላል በሙያ ማለት ነው።
ኃላፊነቱን በጣም ቀረብ የሚያደርጋጋጣሚ ተፈጥሯል። እንደሚባለው ከሐሳብ ባሻገር በድርጊት የሚታዩ ሁኔታዎችን ማዛመድ እንድንችል በተለይም ደግሞ በአሁን ሰዓት በኢትዮጵያ ያለውን ሁኔታ የሚዘግቡ በሙያቸው የጋዜጠኝነት ስልጠና ያላቸው ሙያውን የሚያውቁ በመደበኛ መገናኛ ብዙሃን የሚያገለግሉ ብቻ ሳይሆኑ በገዛ ፈቃዳቸው የሚዘግቡም አሉ። የመገናኛ ብዙሃን ገጽታ በእጅጉ ተቀይሯል። ሶሻል ሚዲያ ስልክ እስካለው ድረስ አንድ ሰው ያን የራሱ ሊያደርገው ይችላል። ሮም ይመጣውን ኃላፊነት ሳይመለከት ምን አይነት ጥንቃቄዎች መደረግ ይችላሉ? ምን መማር ይቻላል? የትኞቹ ስህተት ናቸው? የትኞቹ አይደሉም? ማከራካሪዎችን ኋላ ላይ እናነሳለን። ዶክተር ተሻገር ዛሬ ኢትዮጵያ ውስጥ ካለው ሁኔታ ጋር እስኪ ያዛምዱልን።
ጥሩ ነው። ችግሮቹን ስናይ የተከሰቱበትን አውድ ውስብስብነት ነው መጀመሪያ የምናየው። ቀደም ሲል አሉላ እንደጠቀምከው በፊት በሚዲያ ተቋም ወይም በመገናኛ ብዙሃን በተቋም ደረጃ ይሰሩ የነበሩ ዘገባዎች ወይንም ዜና ስንል ተቋማዊ ነው። አንድ ሰው በተሰጠው ምክንያት በግሉ ግጥም ሊጽፍ ይችላል፣ ደብዳቤ ሊጽፍ ይችላል። እነዚህ በጣም ግለሰባዊ የጽሁፍ ዘውጎች ናቸው። ነገር ግን ልክ እንደ ህግ፣ ፓርላማ እንደሚያወጣው ህግ፣ ዜናን ደግሞ መገናኛ ብዙሀን ነበር የሚያወጡት እና ግለሰብ ዜና አይጽፍም፣ ተቋም ነው የሚጽፈው በጋዜጠኛው አማካኝነት። አሁን ያለው ቴክኖሎጂ ደግሞ ግለሰቡን ወደ ተቋምነት ቀየረው። አንድ ግለሰብ ለሚሊዮኖች ዜና ያስተላልፋል። ነገር ግን ያንን ሲያደርግ ተቋማዊ ኃላፊነት ከግዴታ ጋር ያልተያያዘ ከተቋምነት ጋር ያልተያያዘ ዝም ብሎ ነጻ የሆነ የግለሰብ ተቋምነት ጠባይ የያዘ ነገር ነው የተከሰተው እና በማህበረሰባችን ውስጥ አንዱ አደናጋሪ ነገር ይሄ ነው። ዜና ከተቋማዊነት ወደ ግለሰባዊነት እንደ ግጥም፣ እንደ ደብዳቤ፣ እንደ ልቦለድ ጽሁፍ ዘውጉ ሌላ ደረጃ ውስጥ የገባበትና የምስቅልቅልና የቀውስ ሁኔታ የፈጠረበት ጊዜ ውስጥ ነው ያለ ነው። ድሮ ዜና ሳይሆን አሉባልታ በግለሰብ ደረጃ ይተላለፋል። አሁን ግን በማስ ሚዲያ ደረጃ አንድ ተራ ጋዜጣ ከተማ ውስጥ በህግ ታውቆ የሚታተም ተራ ጋዜጣ ሊያደርግ ከሚችለው በላይ በአንድ ግለሰብ በዌብሳይት አማካኝነት የሚለቀቀው ዜና ተጽዕኖ በጣም ከፍተኛ ሆኗል። ይሄ ከግለሰቦች አልፎ ልዩ ልዩ ማህበራት፣ ተቋሞች፣ የፖለቲካ ድርጅቶች ወይም አክቲቪስቶች ሁሉ የሚጠቀሙበት ሆኗል። ይሄ ያለንበት አውድ እየተወሳሰበ እንዲመጣ ያደረገ ነገር ነው። በተለይ ደግሞ የመደበኛ መገናኛ ብዙሃን ነጻነት በጣም በታቀበባቸው አካባቢዎች የድረገጾች የዜና ስርጭት በከፍተኛው ደረጃ ሰዎችን ሊስብ ችሏል። የኃላፊነቱም ስሜት እንዳይኖር የሚያደርጉ ልዩ ልዩ የተወሳሰቡ የፖለቲካ ችግሮች አሉበት። እነዚህ ሁሉ ነገሮች ተዳምረው ነው አሁን ያለውን ነገር የፈጠሩት ማለት ይቻላል። አሁን በኢትዮጵያ ውስጥ ያለው የመገናኛ ብዙሃን ቅርጽም እጅግ ውስብስብ ሆኗል። ከ2 ዓመት ከ1 ዓመት ተኩል ወዲህ ቀደም ሲል መደበኛ መገናኛ ብዙሃን ነበሩ ማለት በማስታወቂያ ገቢ የሚተዳደሩ ሙያዊ ጋዜጠኞችን ቀጥረው የሚያሰሩ መደበኛ መገናኛ ብዙሃን ነበሩ። የመንግስት መገናኛ ብዙሃን ነበሩ። አሁን ግን ቀደም ሲል ከሀገር ውጭ ሆነው ሲሰሩ የነበሩ ራሳቸውን ከአንድ ወይም ከሌላ የፖለቲካ ተቋም ጋር አያይዘው በማስታወቂያ ገቢ ሳይሆን በፖለቲካ ደጋፊዎቻቸው መዋጮ የሚተዳደሩ ራሳቸውን የአንድ የፖለቲካ አስተሳሰብ አራማጅነት ዓላማ ያስያዙ እንጂ ነፃ ጋዜጠኛ ሆነው እንደማይሰሩ በግልጽ የሚናገሩ የታጋይነት ዝንባሌ ያላቸው መገናኛ ብዙሃን ናቸው። እንግዲህ ሌሎችም አሉ ያልጠቀስናቸው። ግንኙነት ቴሌቪዥኖች አሉ፣ የሃይማኖት ተቋማት ቴሌቪዥኖች አሉ። በዚህ ውስብስብ ሁኔታ ውስጥ የመገናኛ ብዙሃን ተደራሲ የትኛው ምን አይነት መረጃ እንደሚሰጠው ፈርጆ የማየት አቅም ሁሉም አለው ለማለት በማንችልበት ሁኔታ የሚፈጠው ተጽዕኖ እጅግ ከፍተኛ ሆኗል። ስለዚህ አይነቱ ራሱ ብዙ ነው። የምንሰጣቸውም ኃላፊነት ከዚሁ አንጻር የሚታይ ነው እና አውዱን መጀመሪያ መረዳት ሩን ለመረዳት ያስችላል የሚል እምነት ነው ያለኝ።
መልካም ዶክተር ተሻገር፣ ዋናውን ነገር አስጨብጠህናል። አንተም አንተን እየቀላቀልኩ ነው። የሚቀጥለውን ሀሳብ ቀድመህ የደረስክበት ይመስለኛል። መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው ዛሬ መጠየቅ እንኳን ቢፈልግ ማረጋገጥ እንኳን ቢፈልግ አዳጋች የሆነም ሁኔታ አብሮ አለና በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ የአንባቢው የአድማጩ ድርሻ ምንድነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስ የሚችሉ ዘገባዎች በየቀኑ ይስተማሉ። ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴድሮስ ከዚህ ይውሰድ።
ዶክተር ተሻገር ሽፈራው፣ ዶክተር ቴዎድሮስ ወርቃየው ወርቃለማው እንዲሁም ባልደረባዬን ተታበላቸውን እንግዶቼን አመሰግናለሁ። ውይይቱ አላበቃም። በሚቀጥለው ሳምንት ፕሮግራማችን እንመለስበታለን።